voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዛሬ ሰኞ መጋቢት ሚያዝያ 27 2006 ዓ.ም ነው። ልክ የዛሬ 73 ዓመት ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በቅኝ ገዢ የጣሊያን ጦር ላይ በድል አድራጊነት ኢትዮጵያ ገብተው አዲስ አበባ ላይ ሰንደቅ ዓላማ የሰቀሉበት ቀን ነው። ሰላምታ ለአባት አርበኞች፣ ሰላምታ ለእናንተ አድማጮች። የዕለቱን ስርጭታችንን ይዤ የማስተናግዳችሁ ሄኖክ ሰማእግዜር ነኝ።
የዛሬው የ73ኛው ዓመት የድል በዓል የኢትዮጵያ ሕዝብ በዓል ነው። የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊክ መንግስት ፕሬዚዳንት ዶክተር ሙላቱ ተሾመ በተገኙበት የውጭ ሀገር አምባሲዎችና የሚሊትሪ አታሼዎች በርካታ አርበኞች የድል በዓል ምን እንደሆነ ለምን እንደሆነ ጥሩ ገጽታ የታየበት ቀን ነው ዛሬ።
ዕለቱን እኛም ዘክረን እናመሻለን። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ በኢትዮጵያ ያደረጉትን የሥራ ጉብኝት ያጠቃለለ ዘገባም ይዘናል።
Africa's potential comes from the ability of its citizens to make a full contribution, no matter their ethnicity.
የአፍሪካ አቅም የሚመነጨው ዜጎች ሙሉ አስተዋጽኦ ለማድረግ ካላቸው ብቃት ነው። ጎሳቸው ምንም ይሁን ምን፣ ለፍቅር ግንኙነታቸው ማንንም ይምረጡ፣ የትኛውንም ሃይማኖት ይከተሉ፣ ይህች አህጉር በሕዝቡ ኅብረ ብዝህነትና የመለወጥም አቅም ምክንያት ጠንካራ ናት።
በተጨማሪ አዲስ ዜና የኢትዮጵያ አየር መንገድ አውሮፕላንን ጠልፎ ስዊትዘርላንድ ያሳረፈው ረዳት አብራሪ ተላልፎ እንዲሰጣት ኢትዮጵያ ያቀረበችውን ጥያቄ የስዊስ ባለሥልጣናት ውድቅ አድርገዋል። ዝርዝር ዘገባም ይኖረናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። የምሽቱን የዓለም ዜናዎች ቆንጅታዬ ታሰማናለች።
ጤና ይስጥልኝ፣ እንደምናመሻችሁ። የደቡብ ሱዳን ጦር ሰራዊት ዛሬ ሰኞ የነዳጅ ዘይት ሀብታም በሆነችው በቤንትዊ ከአማጽያን ጋር ተታኩሷል። ይህም ለአምስት ወራት የዘለቀውን የእርስ በርስ ጦርነት በአዲስ የሰላም ድርድር ለማክተም የተያዘው ተስፋ ላይ አጥልቶበታል። የጦር ሰራዊቱ ቃል አቀባይ ፊሊፕ አጉዌር በሰጡት መግለጫ ዛሬ በሰሜኗ ከተማ ከባድ ውጊያ ተካሂዷል፣ የመንግስቱ ወታደሮች በውጊያው የበላይነቱን ይዘዋል ማለታቸው ተጠቅሷል። አማጽያኑ ባለፈው ወር በተቆጣጠሯት በዚቹ ከተማ በቤንቱዊ በመቶች የተቆጠሩ ነዋሪዎችን በብሔራቸው ወይ በጎሳቸው እየለዩ ገድለዋል ሲል የተባበሩት መንግስታት ድርጅት መወንጀሉ ይታወሳል። አማጽያኑ ክሱን ያስተባብላሉ። ይህ የዛሬው ውጊያ የተካሄደው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ጁባ ተጉዘው የተቋረጠው የሰላም ድርድር ወደፊት እንዲረመድ ጥረት ያደረጉበትን ጉብኝት ባደረጉ በቀናት ውስጥ መሆኑ ነው። በሚስተር ኬሪ ጉብኝት ወቅት የደቡብ ሱዳኑ ፕሬዚደንት ሳልቫኪር ከአማጽያኑ መሪ ከሪያክ ማቻር ጋር በግንባር ለመነጋገር ተስማምተው እንደነበረ ይታወሳል። በደቡብ ሱዳን ለወራት በዘለቀው የፖለቲካና የብሔረሰብ ብጥብጥ በሺዎች የተቆጠሩ ሰዎች ተገድለዋል። ቁጥሩ ከ1.1 ሚሊዮን የሚበልጥ ሕዝብም ከመኖሪያው ተፈናቅሏል። በዚህ በብዙ ሺዎች የሚቆጠሩ ተፈናቃዮች በሀገር ውስጥ በተባበሩት መንግስታት ካምፖች ተጠልለው ይገኛሉ። የመንግስታቱ ድርጅት ገበሬው ወደ መኖሪያው በአፋጣኝ ተመልሶ ዘር መዝራት ካልቻለ ሀገሪቱ በረሃብ ልትመታ ትችላለች ሲል አስጠንቅቋል። በቅርቡ በሰሜን ናይጄሪያ በብዙ መቶዎች የተቆጠሩትን ሴት ተማሪዎች የጠለፍን እኛ ነን ሲል ጽንፈኛ እስላማዊ ቦኮ ሀራም ኃላፊነት ወስዷል። የቦኮ ሀራሙ መሪ አቡባከር ሼካው ዛሬ ሰኞ ለዜና አውታሮች በላከው ቪዲዮ ልጆቻችሁን ጠልፌ ወስጄ ያለው ደግሞ ገበያ ውስጥ ነው ወስጄ የምሸጣቸው ሲል ዝቷል። እንደ አውሮፓውያን አቆጣጠር ሚያዝያ 14 ቀን ነው ቦርኖ ክፍለ ሀገር ቺቦክ የምትባል ከተማ ከሚገኝ ትምህርት ቤት ልጃገረዶቹ የተጠለፉት። የናይጄሪያ መንግስት ባለስልጣናት አንዳንዶቹ ልጆች ከጠላፊዎቻቸው እጅ አምልጠዋል ይላል። 276ዎቹ እስካሁን ድረስ አልተገኙም። ትናንት እሁድ የናይጄሪያ ፕሬዚደንት ጉድለክ ጆናታን ልጃገረዶቹን ለማግኘት አስፈላጊውን እርምጃ ሁሉ ውሰዱ በማለት ከፍተኛ የጸጥታ ባለስልጣኖቻቸውን አዘዋል። በጣም ያስጨንቃል ሲሉ በቴሌቪዥን የተናገሩት ፕሬዚደንቱ ልጃገረዶቹን ከጠላፊዎቻቸው በማስለቀቁ ረገድ ወላጆችና የአካባቢ ማህበረሰቦች ይተባበሩ ሲሉ ተማጽኖ አሰምተዋል። በአንዳንድ ያልተረጋገጡ ዘገባዎች መሰረት አንዳንዶቹ ልጃገረዶች ጠላፊዎቻቸው ሚስት አድርገዋቸዋል፣ ሌሎቹን ደግሞ ድንበር አሻግረው ወደ ካሜሩንና ቻድ ወስደዋቸዋል ነው የሚባለው። ይህ በዚህ እንዳለ የናይጄሪያ ፖሊስ መንግስት ልጃገረዶቹን ፈልጎ ያገኝ በማለት ወጥሮ የያዘውን እንቅስቃሴ የሚመሩትን ሴት አስሯቸዋል። ናሆሚ ሙታ ኒያዳር የተያዙት እሳቸውና ሌሎችም ተሟጋቾች ትናንትና እሁድ ማታ ከሀገሪቱ ፕሬዚደንት ጆናታን ባለቤት ጋር ተገናኝተው ከተወያዩ በኋላ መሆኑ ተጠቁሟል። ዛሬ ሰኞ በዩክሬን የመንግስቱ ኃይሎች በተገንጣዮች እጅ በምትገኘው በምስራቋ ስሎቪያንስክ ከተማ ከአፍቃሪ ሩሲያ ሚሊሺያዎች ጋር ተታኩሰዋል። የሩሲያ ኢንተርፋክስ ዜና አውታር አንድ የተገንጣዮቹን ምንጭ ጠቅሶ ሲዘግብ ከ20 የሚበልጡ ሚሊሺያዎች ተገድለዋል ብሏል። የዩክሬን የሀገር አስተዳደር ሚኒስቴር 4 ፖሊሶች ተገድለውብናል ሲል አስታውቋል። የዩክሬን የጦር ኃይሎች አንድ ሄሊኮፕተር ተመቶ መውደቁንና አብራሪው ግን በህይወት መትረፉን የመከላከያ ሚኒስቴሩ ገልጿል። የዩክሬን ኃይሎች ከስሎቪያንስክ ወጣ ብሎ የሚገኘውን የቴሌቪዥን ታወር መልሰው መቆጣጠራቸውን የአካባቢው የዜና አውታሮች ይናገራሉ። ትናንትና እሁድ በደቡቧ ኦዴሳ ከተማ አፍቃሪ ሩሲያ የተቃዋሚ ሰልፈኞች አንድ የፖሊስ ጣቢያ ወረው ከሁለት ቀናት በፊት የታሰሩ አባላቶቻቸውን አስለቅቀዋል። የዩክሬን ባለስልጣናት የሚበዙት አፍቃሪ ሩሲያ ታጋዮች የሆኑ 42 ሰዎች የተገደሉበት ቃጠሎ የተቀሰቀሰበትን ግጭት ተከትሎ ከተያያዙት 150 ሰዎች መካከል 60ውን መልቀቃቸውን የደረሰን ዜና አስታውቋል። ዜናው በዚህ አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። ዜጎች ሀሳባቸውን የመግለጽ መብት ሲኖራቸው ሀገሮች የበለጠ ጠንካራ ይሆናሉ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ኢትዮጵያን በጎበኙበት ወቅት ተናግረዋል። ከትናንት በስቲያ ቅዳሜ አዲስ አበባ ላይ ለተሰበሰቡ ወጣቶች ሀገራቸው አፍሪካን በተመለከተ በምትከተለው ፖሊሲ ላይ ያተኮረ ንግግር ያደረጉት ኬሪ የአህጉሪቷ ዋነኛ አቅም የሚመነጨው ዜጎች ሙሉ አስተዋጽኦ ለማድረግ ካላቸው ብቃት ነው ብለዋል። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል።
በኢትዮጵያ ሲያደርጉ በቆዩት የሶስት ቀናት የስራ ጉብኝት ማጠናቀቂያ ላይ በጉለሌ የእጽዋት ማዕከል ተገኝተው ንግግር ያደረጉት ጆን ኬሪ በአፍሪካ የሚታዩ ተስፋና ስጋቶችን ዳሰዋል። በአብዛኛው ወጣቶች ለነበሩበት ታዳሚ የተናገሩት ኬሪ አህጉሪቱ የምትጓዝበት መንገድ በእጃችሁ ነው ብለዋል። አሜሪካም አጋር ሆና እንደምትቀጥል አረጋግጠዋል። የአፍሪካ ስኬት እንዴት አሜሪካንን ሊጠቅም እንደሚችል ማብራርተዋል።
When we help nations stand on their own two feet, we share in their success.
ሀገሮች ራሳቸውን ችለው በሁለት እግሮቻቸው እንዲቆሙ ስንረዳ ስኬቶቻቸውንም እየተጋራን ነው ማለት ነው። ከኛ ጋር በከፍተኛ ደረጃ የንግድ ልውውጥ ከሚያደርጉ የመጀመሪያዎቹ 15 ሀገሮች 11ዱ ቀደም ሲል የአሜሪካን እርዳታ ተቀባይ የነበሩ ናቸው። ዛሬ ለጋሽ ሀገሮች ሆነዋል። እንዲመጣ የምንፈልገው ለውጥ ይህ ነው። ከእርዳታ ተቀባይነት ወደ ተናጋጅነት የሚደረገው ለውጥ ለአሜሪካ ብልጽግናና ለዓለም እድገትም ዋነኛው አንቀሳቃሽ ሞተር ነው።
አፍሪካ በማደግ ላይ መሆኗን በቀጣይ ለማደግም እድሎች እንዳሏት የጠቀሱት ኬሪ ጊዜው ግን የእድል ብቻ ሳይሆን የውሳኔም ነው ብለዋል። ከዚህ አንጻርም የአህጉሪቱ ዋነኛ አቅም ዜጎቿ መሆናቸውን መረዳት እንደሚያስፈልግ አስታውሰዋል።
Africa's potential comes from the ability of its citizens to make a full contribution.
የአፍሪካ አቅም የሚመነጨው ዜጎች ሙሉ አስተዋጽኦ ለማድረግ ካላቸው ብቃት ነው። ጎሳቸው ምንም ይሁን ምን፣ ለፍቅር ግንኙነታቸውም ማንንም ይምረጡ፣ የትኛውንም ሃይማኖት ይከተሉ፣ ይህች አህጉር በሕዝቡ ኅብረ ብዝህነትና የመለወጥም አቅም ምክንያት ጠንካራ ናት።
Like nations all over the world are strongest when citizens have a say. When citizens' voices can be broadly part of the political.
በዓለም ዙሪያ ያሉ ሀገሮች ሁሉ ዜጎች ሐሳባቸውን የመግለጽ ነጻነት ሲኖራቸው የበለጠ ጠንካራ ይሆናሉ። የዜጎች ድምጽ ደግሞ የሰፊው የፖለቲካ ሂደት አካል መሆን ይችላል።
በሚቀጥሉት 3 አመታት ብቻ ከ54 የአፍሪካ ሀገራት 37ቱ ብሔራዊ ምርጫ እንደሚያካሂዱ ጆን ኬሪ ገልጸዋል። ከነዚህ መካከል ደግሞ 15ቱ ፕሬዝዳንታዊ ምርጫዎች መሆናቸውን ጠቁመዋል። እናም በሚሊዮኖች የሚቆጠሩ አፍሪካውያን መሪዎቻቸውን ለመምረጥ ወደ ድምጽ መስጫዎች ይሄዳሉ ያሉት ሚኒስትሩ ምርጫ ማካሄድ ብቻውን ግን በቂ እንዳልሆነ አስታውሰዋል።
These elections, I promise you, are vitally important, but elections cannot be the only moment, the only opportunity for citizens to be able to help shape the future.
እነዚህ ምርጫዎች እጅግ አስፈላጊ መሆናቸውን እነግራችኋለሁ። ዜጎች ቀጣዩን ጊዜ መቅረጽ ይችሉ ዘንድ ግን ምርጫዎች ብቻ እድሎች አይደሉም። በድምፅ መስጫ ቀን ብቻ ሳይሆን በየቀኑ ዜጎች ከመንግሥቶቻቸው ጋር ይነጋገሩ እንደሆን፣ ከሌሎች ወገኖቻቸው ጋርም ፖለቲካዊ ውይይትና ክርክር ያደርጉ እንደሆን መጠየቅ ያስፈልጋል። ለአፍሪካ የወደፊት ዕጣ ፈንታ እጅግ ወሳኝ የሆኑ ጥያቄዎች እነዚህ ናቸው።
የአሜሪካው የውጭ ጉዳይ ሚኒስትር በዚሁ ንግግራቸው በአህጉሪቱ ያሉ የጸጥታ ችግሮችንም አንስተዋል። ደቡብ ሱዳንን አውቃታለሁ፣ ይህች አገር እንደ አዲስ ስትወለድም እዚያ ነበርኩ ያሉት ሚኒስትሩ ትናንት በጁባ በነበራቸው ቆይታ ግን የተለየ ነገር መታዘባቸውን ገልጸዋል። በአንድ ወቅት ተስፋ የሚጣልበት ራዕይ የነበራት አገር የግል ምኞትና ስግብግብነት በወለደው ብጥብጥ ልትፈተን እንደምትችል ተመልክቻለሁ ነው ያሉት። ይህም ሆኖ ግን በሀገሪቱ መሪ ሳልቫኪርና በተቀናቃኛቸው ሪክ ማሻር መካከል የፊት ለፊት ውይይት እንዲደረግ በተለይ የአንደኛውን ወገን ስምምነት ማግኘታቸውን ይፋ አድርገዋል።
I expressed my grave concerns to President Kiir about the deliberate killings of civilians on both sides of the conflict, and he agreed to embark on negotiations to form a transitional government.
በሁለቱም ተፋላሚ ወገኖች ሆን ተብለው የሚፈጸሙ ግድያዎች በእጅጉ እንደሚያሳስቡኝ ለፕሬዚደንት ኪር ገልጫለሁ። የሽግግር መንግሥት ለመመስረት የሚያስችል ድርድር ለመጀመር ቃል ገብተውልኛል፣ ሀገሪቱን ከውድቀት የሚመልስ። ይህንን ለማድረግ ስላሳዩት ፈቃደኝነት አድናቆቴን እገልጽላቸዋለሁ። መላው ዓለም እንደሚሻው ሁሉ ሀገራቸውን ከውድቀት የማንሳት ሂደት ሲመሩ ለማየት ተስፋ አደርጋለሁ።
የአማጽያኑን ወገን እየመሩ ለሚገኙት የቀድሞው ምክትል ፕሬዚዳንት ሪክ ማሻር ተመሳሳይ መልእክት ማስተላለፋቸውን ጆን ኬሪ ተናግረዋል።
I also called the former vice president Rick Machar and I urged him to do the same, to come to Addis Ababa in the near term and to engage in these direct talks in order to move
ለቀድሞው ምክትል ፕሬዚዳንት ሪክ ማሻር ስልክ ደውዬ ተመሳሳይ ነገር እንዲያደርጉ አሳስቤያቸዋለሁ። ደቡብ ሱዳንን ወደሚገባት ቀጣይ መንገድ ለመውሰድ እንዲቻል በቅርቡ ወደ አዲስ አበባ እንዲመጡና በቀጥታ ድርድሩ ላይ እንዲሳተፉ ጠይቄያቸዋለሁ። ሁለቱም ወገኖች ብጥብጥን ለማስቆም የሚያስችሉ ጠንካራ እርምጃዎችን ካልወሰዱ ደቡብ ሱዳንን ወደ ከፋ ተስፋ አስቆራጭ ሁኔታ ይወስዷታል። ረሃብ እደጅ ላይ ቆሟል። ያንን እኛ ካልለወጥነው በስተቀር ለውጥ አሁኑኑ ካልመጣ እየታገልንለት ነው የሚሉትን ሁሉ ያወድሙታል።
ከሁለቱ ወገኖች ጋር በግል የሚያደርጉትን ግንኙነት እንደሚቀጥሉ የአሜሪካው የውጭ ጉዳይ ሚኒስትር አረጋግጠዋል። እርሳቸው ያመቻቹት የደቡብ ሱዳን ፕሬዝዳንት ሳልቫኪርና የአማጽያኑ መሪ ሪክ ማሻር ውይይት በርግጥም ከተካሄደ ግጭቱ ከተጀመረ በኋላ የመጀመሪያው ይሆናል። በኢጋድ አማካኝነት በአዲስ አበባ እየተካሄደ ካለው የሁለቱ ወገኖች ልዑካን ውይይት ጋር እንዴት እንደሚቀናጅ ግን አልተጠቀሰም። ይህ የቀጥታ ውይይት ራሱ ግን በወቅቱ የኢጋድ ሊቀመንበር በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አደራዳሪነት የሚካሄድ እንደሆነ እየተነገረ ነው። የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ይህንን የአፍሪካ ፖሊሲ ንግግራቸውን ካጠናቀቁ በኋላ የጸጥታ ችግር ካለባት ሌላዋ የአፍሪካ ሀገር ሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ ጋር በአዲስ አበባ ተገናኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሌላ በኩል ደግሞ የአፍሪካ ምጣኔ ሀብት እድገትና ማህበራዊ ልማትን ሊያደናቅፉ የሚችሉ ግጭቶች መፍትሄ ሲፈልጉ የአህጉሪቱን መሪዎች ለማገዝ የኦባማ አስተዳደር ዝግጁ መሆኑን ሚስተር ኬሪ በዚሁ የአዲስ አበባ የፖሊሲ ንግግራቸው ላይ አስታውሰዋል። አብሯቸው የተጓዘው ዘጋቢያችን ስካት ስተርንስ ከአዲስ አበባ የላከውን ዘገባ ሰለሞን አባታ ያቀርበዋል።
እጅግ ግዙፍ በሆነ የአፍሪካ ክፍል የበረታ ግጭቶች ወይም የሙሉ ጦርነት ስጋት መኖሩን ሚስተር ኬሪ አስታውቀዋል። እነዚህ ግጭቶች ደግሞ ገና እያቆጠቆጡ ያሉ የብልጽግና እምቡጦችንም ሊቀጩ እንደሚችሉ አስጠንቅቀዋል። ይሁን እንጂ አፍሪካውያን ወደ በቀል ሳይሆን ወደ ለውጥ፣ ወደ ቂም ሳይሆን ወደ ሰላምና ብልጽግና በማተኮር የታሪክን ሂደት ደጋን ለራሳቸው ጥቅም ማዞር ይችላሉ ብለዋል የውጭ ጉዳይ ሚኒስትሩ። የአፍሪካ ህብረትን ጥረት በመደገፍ በሶማሊያ በአልሻባብ ላይ በታላላቆቹ ሐይቆች አካባቢ ደግሞ የጌታ ተፋላሚ ሰራዊት እያለ ራሱን የሚጠራውን ሽፍታ ቡድን ላይ የሚካሄደውን ጦርነት እንደሚያግዙ፣ ናይጄሪያ ውስጥም ቦኮ ሐራም የሚባለው አማጺ ቡድን እያካሄደ ያለውን የሽብርና የሁከት አድራጎት ለመመከት መንግስቱ የያዘውን ጥረት ለማጠናከር እንደሚሰሩ ሚስተር ኬሪ ተናግረዋል።
Let me be clear. The kidnapping of hundreds of children by Boko Haram is an unconscionable crime.
ግልጽ መሆን እፈልጋለሁ። በመቶዎች የሚቆጠሩ ሕፃናት በቦኮ ሐራም መጠለፋቸው ልቀበለው የማልችል አስደንጋጭ ወንጀል ነው። እነዚህ ልጃገረዶች ወደ የቤታቸው ለመመለስ የናይጄሪያ መንግሥት እያደረገ ያለውን ጥረት በማንኛውም መንገድ እንደግፋለን።
ከአዲስ አበባ ወጣ ብሎ ባለው የሰዋት ሀብት ክብካቤ መስክ ንግግራቸውን ያደረጉት ሚስተር ኬሪ በማከልም ማዕከላዊ አፍሪካ ሪፐብሊክ ውስጥ ያሉትን የፈረንሳይ ኃይሎች ዋሽንግተን በመደገፏ እንደምትቀጥልና በታላላቁ ሐይቆች አካባቢ ያሉ ግጭቶችን ምንጭ ለማግኘትም በአፍሪካውያን እየተደረገ ያለውን ጥረት እንደምታግዝ አረጋግጠዋል። አሜሪካ ሙስናን በመዋጋት በኩል ከአፍሪካ መሪዎች ጋር እየሰራች መሆኑንም ሚስተር ኬሪ ተናግረዋል። ህገወጥ የገንዘብ ሽግግርን ለማስቆም የሚደረገውን ጥረትም እንደሚደግፉ አመልክተዋል። ግልጽነትና ተጠያቂነት የውጭ ባለሀብቶችን ለመሳብ እንደሚረዱ ሚስተር ኬሪ ተናግረዋል። የአፍሪካን ሀገሮችም በገበያዎች ላይ ተፎካካሪ ያደርጋቸዋል ብለዋል። የኦባማ አስተዳደር የአየር ንብረት ለውጥን ለመቋቋም $1 ቢሊዮን ድጋፍ ለግሉ ዘርፍ መመደቡንና ለንጹህ ኢነርጂ መስፋፋትም እንደሚሰራ ሚስተር ኬሪ ገልጸዋል።
Climate change is a global challenge. And it's going to threaten this continent and all continents.
የአየር ንብረት ለውጥ ዓለም አቀፍ ፈተና ነው። ዓለም አቀፍ በሆነ የትብብር ርምጃ ካልተጋፈጥ ነው ለዚህ አህጉርም ለሌሎችም አህጉሮች በተለያዩ መንገዶች እጅግ የከበደ ችግር ነው።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ከምሽቱ 1 ሰዓት ከ16 ደቂቃ ሆኗል። ስርጭታችን እስከ ምሽቱ 1 ሰዓት ተኩል ድረስ ይቀጥላል። በየካቲት ወር ከአዲስ አበባ ተነስቶ ወደ ሮም ያመራ የነበረ የኢትዮጵያ አየር መንገድ አውሮፕላንን ጠልፎ ስዊትዘርላንድ ያሳረፈው ረዳት አብራሪ ተላልፎ እንዲሰጣት ኢትዮጵያ ያቀረበችውን ጥያቄ የስዊስ መንግሥት ውድቅ አደረገ። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 702 ቦይንግ 767 አውሮፕላንን የጠለፈው ኃይለ መድህን አበራ ተላልፎ እንዲሰጣት ኢትዮጵያ ያቀረበችውን ጥያቄ የስዊስ የፌዴራል የፍትህ ሚኒስቴር ውድቅ ማድረጉን ቃል አቀባዩ ፎልኮ ጋሊ ማምሻውን ለቪኦኤ ገልጸዋል።
criminal proceedings are pending in Switzerland against the pilot and that the criminal proceedings concern the same facts as those mentioned in the request of extradition and
በፓይለቱ ላይ የስዊትዘርላንድ መንግስት የወንጀል ክስ ለመመስረት ሂደቱን ቀጥሏል። ኢትዮጵያ ፓይለቱ ተላልፎ እንዲሰጣት የጠየቀችባቸው ወንጀሎች በስዊትዘርላንድም የሚያስጠይቁ ወንጀሎች ናቸው። ስለዚህ አሳልፎ ለመስጠት የቀረበልንን ጥያቄ ውድቅ ያደረግነው ለዚህ ነው ብለዋል ቃል አቀባዩ ፎልኮ ጋሊ። ዛሬ ሚያዝያ 27 ቀን ነው። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ በድል አድራጊነት ኢትዮጵያ ገብተው አዲስ አበባ ላይ ሰንደቅ ዓላማ የሰቀሉበት ቀን። የዛሬው የኢትዮጵያ የድል ቀን ለ73ኛ ጊዜ መከበሩን የገለጹልን የኢትዮጵያ አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን ናቸው።
ለ30 ዓመት በዚህ አይነት ተከብሮ አያውቅም ተብሎ ነው ሲወራና ሲነገር የሰማሁት። የኢትዮጵያ ፌዴራል ዴሞክራቲክ ሪፐብሊክ መንግስት ፕሬዚዳንት ዶክተር ሙላቱ ተሾመ በተገኙበት ከ15 የበለጠ የውጭ ሀገር አምባሲዎችና የሚሊተሪ አታሼዎች የተገኙበት በርካታ አርበኞች የኮሪያ ወታደሮች፣ የስካውት አባሎች፣ የኮንጎ ወታደሮች በአጠቃላይ አደባባዩ ላይ አይን የሚሞላና የኢትዮጵያ የድል በዓል ምን እንደነበረ ምን እንደሆነ ለምን እንደሆነ ጥሩ ገጽታ የሚያሳይ ሆኖ የታየበት ቀን ነው ዛሬ። ይህ በዓል የኢትዮጵያ አርበኞች ብቻ ሳይሆን የኢትዮጵያ ሕዝብ በዓል ነው።
በስፍራው የነበሩ አንዳንድ ስነ ስርዓቶች ይኖራሉ ብዬ አስባለሁና ጎላ ጎላ ያሉ ክንውኖችን ይገልጡልኛል።
ፕሮግራሙ ከአንድ ሰዓት ጀምሮ ነው የተካሄደው። በ12 ሰዓት ከሌሊቱ ላይ 21 መድፍ ተተኩሷል። ከአንድ ሰዓት ጀምሮ የመከላከያ ጦርና የፖሊስ ሰራዊት ሙዚቀኞች በማርሽና በሙዚቃ አክብረውታል። በ2:10 ላይ ክቡር ፕሬዚዳንቱ መጥተው የድል ሐውልት አጠገብ ከፍ አበባ አድርገው የመከላከያ ጦሩ ባደረገው የማርሻል ሙዚቃ በዛን ጊዜ ለሞቱት አርበኞች ሰላምታ ተሰጥተው ሄደዋል። እዛም ሊቀ ካህናት አባይነህ የሚባሉ ፕሮግራሙን በሚመሩበት ጊዜ ንግግር እንዳደርግ ጋብዘውኝ ዛሬ የኢትዮጵያ አርበኞች ቁጥራቸውን ቢያንስ በቀን 6 ብር ተ33 የሚያገኙትን በቀን 30 ብር አግኝተው ወይንም ደግሞ 900 ብር የሚያገኙበትን ለማድረግ ለመንግስት በዚህ አጋጣሚ ተናግሬያለሁ። ሌላው ይሄ ድርጅታችን ዘኤራ ኦፍ ሪኮንሲሊሽን በሚል በማመን
ትርጉሙ ምን አላችሁት?
የእርቅ ዘመን፣ የህዝብ ለህዝብ እርቅ ዘመን።
ጥሩ።
ህዝብ ለህዝብ ግንኙነት እንዲኖረውና ሌሎች ሀገሮች በሰላም በሚኖሩበት ጊዜ በተለይ ጃፓን በቀሰቀሰችው ሂሮሺማና ናጋሳኪ ላይ የተደረገው የቦምብ መጣል ዩሮፕ ውስጥ በጀርመንና በፈረንሳይ የነበረውን እያመለከትን አሁንም ደግሞ በቅርብ የእንግሊዝ መንግስት ጠቅላይ ሚኒስትር ካሜሮን ኬንያ ድረስ ሄዶ ይቅርታ ጠይቆ ላደረገው ካሳ ዛሬ ያለው የጣሊያ መንግስት በፊት የፋሽስቱ መንግስት አለመሆኑን አስረድተን ተገቢውን እና አስፈላጊውን ይቅርታና ካሳ እንዲያደርግ ጥሬን አስተላልፌያለሁ።
ልጅ ዳንኤል ሚያዝያ 27 እንግዲህ ዘንድሮ 73ኛ ዓመቱን ነው ኢትዮጵያ ህዝብ ያከበረው። 73 ዓመት ደግሞ ለኔ ለሽማግሌውም ከእድሜ በላይ ነው። ወጣቱ በተለይ ምንም አቅም እና ከሚያዝያ 27 የነጻነት በዓል ወጣቱ ምን ይማራል? ለወጣቱ ሚያዝያ 27 ምን ማለት ነው?
ሚያዝያ 27 ወይንም ደግሞ ዛሬ 73ኛው ዓመት የድል በዓል ነጻነቱን ያገኘበት ወደፊትም ነጻነቱን የሚያጠናክርበት። ዛሬ እንደሚታወቀው ሁሉ ጦርነት የለም፣ ትግሉ ሌላ ነው። ረሃብ፣ ችግር፣ ኤድስ የመሳሰሉ ናቸው። ወጣቱ ህዝብ በጣም እየተገነዘበ ያለ ይመስለኛል። እንደ ድሮ ከቤታቸው ጉርሻ እየጠበቁ ወይንም ደግሞ ገንዘብ እየጠበቁ የተገኙ ወጣቶች አይደሉም። ራሳቸው በራሳቸው ስራ እየፈጠሩ በመንግስትም በኩል በሚደረግላቸው አንዳንድ አስተዋጽኦ ከኮብልስቶን መስራት አንስቶ ወደ ቻይና፣ ወደ ዱባይ በምትሄድበት ጊዜ ወጣቱ ነው እየተነቃነቀ ያለው። ወጣቱ በእርግጥ የዛሬ 73 ዓመት የሆነውን በበለጠ ሊረዳው አይችልም። ግን እኛ እስካለን ድረስ ይሄንን ሊጠፋ የነበረውን የአርበኝነት ገድል ለማስተላለፍና የወደፊትም ኢትዮጵያ ወጣቶች በነጻነትና በሰላም ኮርተው የሚኖሩበትን ለማብሰር የተደረገ ነው። ወጣቶቹም የተቀበሉት ነው። በዛሬው ቀን ብዙ ወጣቶች መጥተው ነበር። በካሜራም በተለያየ መልኩ አደባባዩን ሲቃኙትና ከሽማግሌዎቹም ጋራ በመነጋገር ከፉከራውም ከሌላውም በመሳተፍ ብዙ ነገር አድርጓል። ከዛ ውጪ 700 የሚሆኑ አርበኞች ከሌሎች እንግዶች ጋር አድርገን ትልቅ አዳራሽ ውስጥ ሰንጋ አሳርደን ጠጅ አቅርበን በደንብ አድርገን ሸኝተናቸዋል። ይህንን እንግዲህ ወጣቱ ሲያይ አባቶቻችን በደማቸውና በአጥንታቸው የገነቧትን አገር እነሱ ደግሞ ተረክበው ወደፊት እንዳትደፈር የሚሄዱበትን ያመላከትን ይመስለኛል። ወደፊት ደግሞ በበለጠ እንቀጥልበታለን የሚል ግምት አለኝ።
ልጅ ዳንኤል ጆቴ መስፍን፣ የኢትዮጵያ አጥንታዊ አርበኞች ማህበር ፕሬዚዳንት፣ በጣም አመሰግናለሁ። መልካም በዓል እንኳንም አደረሰው። በድጋሚ
በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ፣ ድሉንም ስለሰጠኸኝ በድጋሚ በአሶሴሽኑ ስም አከብራለሁ። እግዚአብሔር ይስጥልኝ።
የዛሬ 75 ዓመት ኢትዮጵያውያን የቅኝ ገዢ የጣሊያን ጦርን ከሀገር ለማስወጣት የተፋፋመ የአርበኛ ትግል ሲያካሂዱ፣ በአሜሪካ ደግሞ በእርግጥ በሰላም ወቅት የሚፈጠር ነው የጃዝ ሙዚቃ ብሉ ኖት ቀረጻ መለያ ተፈጠረ። ሰለሞን አባተ የዚህን ትንግርታዊ ብሉ ኖት የልደት በዓል የተመለከተ ዘገባ አሰናድቷል።
ትንግርት ተብሎ የሚታይ ነገር ሁሉ እኮ አጀማመሩ ያንን ያህል የገነነ አይደለም። ቢያንስ ይገን ዘንድ አይጠበቅም። የዛሬ 75 ዓመት በአውሮፓውያኑ የዘመን አቆጣጠር በ1939 ዓ ም በኢትዮጵያ 1931 መሆኑ ነው። ብሉ ኖትስ ሬከርድስ አንዲት ቅንጣት ጽንስ የሆነች ሐሳብ ነበረች። ጀርመናውያኑ አልፍሬድ ላየንና ፍራንክ ዎልፍ ናቸው አልበርት አሞንስ ከሚጫወተው ነቃ ያለው ባጊዋጊ የጃዝ ስልት በፍቅር ወድቀው የቀረጻውን ሐሳብ የጸነሱት። ላየንና ዎልፍ ያኔ በናዚ ጀርመን ቀደምት ዓመታት ለግላጋ ወጣቶች ሆነው የጃዝን ፈጠራና ልደት ወደ ሙዚቃው ዓለም መዝለቅ ጭምጭምታ ይሰሙ ነበር። ስለ ብሉ ኖት መጽሐፍ እያዘጋጀ ያለው ሪቻርድ ሄቨርስ ሊታረቋቸው የማይችሉ የስሜት መግለጫዎች አጋጠሟቸው ብሎ ስለ ዘመነኞቹ የናዚ ገዢዎችና ጄኔራሎች ይናገራል።
ጃዝ ዋዝ ኤቭሪቲንግ ዛት ዘይ ሄትድ It was freedom of expression.
ጃዝ እኮ እጅግ በጣም አጥብቀው የሚጠሉት ነበር። የነጻነት መግለጫ ነው። ይሄ ሰልፍ የማሳመሪያ አይነት የተገደበ ወይንም ወታደራዊ አይነት ምት አይደለም ያለው።
ድምድም ድምድም ፓምፓራም ፓምፓም እንደማለት ማለት ነው። ሊዮንና ወልፍ የተፈጠሩበትን የጃዝ ፍቅር በነጻነት ሊዋኙበት የሚያስችላቸውና የነበራቸው መንገድ አንድ ብቻ ነበር። አሜሪካ ይህም እውነት ይሆን ዘንድ ሸሹ። አሜሪካም እንደደረሱ አሙንስንና ሌላኛውንም የባጊዋጊ ፒያኖ ተጫዋች ሚድላክስ ሉዊስ ወይም አንደርሰን ሉዊስ መስማት ጀመሩ። ኪሶቻቸው ውስጥ ያለች ሳንቲም ምናምን ቆፍረውና ጫጭረው አዋጡና አሙንስን ይዘውት ወደ ቀረጻ ስቱዲዮ ከነፉ። እንዲህም ሆነና ብሉ ኖት ሬከርድስ ተወለደ። በጆሮ መጫወት ፕሌይንግ ባይ ኢር መጽሐፍ ስለ ብሉ ኖት ነው የሚያወራው። የጻፈው ደግሞ ዳን ውሌት ነው።
Back then it was all about dancing.
ያኔ ሁሉም ነገር ዳንስ ነበር።
ሰዎች ግን በዋጊ ባጊ ፒያኖ አይደንሱም ነበር። አልፍሬድ ላዮን ከቀረጻ ፕሮዲውሰርነቱ ይልቅ እኮ ሙዚየም ጠባቂ መስል ነበር ይላል ውሌት በመጽሐፉ።
He wanted to document this music. His whole philosophy is that jazz is
ይህን ሙዚቃ ቀርጾ ማስቀመጥ ነበር የሚፈልገው። ፍልስፍናው ሁሉ ጃዝ የጥበብ አይነት ነው ነው።
ጥበበኛን እንደ ጥበበኛነቱ የመያዝ ከማዕበል ጋር እየተጋፉና እያቋረጡ የመዋኘት ዘዬ ለብሉ ኖት ጃዝ መታወቂያ ሆነና ትግላቸው በአርባዎች ውስጥ ዋጋ ሰጠ። ፍሬ አፈራ። ጃዝ ከግዙፎቹ ባንዶች የዳንስ ሙዚቃ ዘመን ወደ አዲሱና ቀልጣፋው ፈጠራ የበዛበትና አማላዩ ቢባፕ ወይም ባፕ መንፈሱና ቃናው ዘለቀ። Richard Harves እንደሚለው
Lyon quickly realized that jazz was moving in a different direction and the first of the new wave of artists that he recorded
Jazz ጨርሶኑ ወደ ተለየ አቅጣጫ እየነጎደ እንደነበር Lyon ፈጥኖ ተረድቷል። ገንፍለው መጉረፍ ከጀመሩት አዳዲስ የጃዝ ጥበበኞች ከመጀመሪያዎቹ እርሱ በቀረጻው ላይ ካኖራቸው አንዱ Thelonious Monk ነበር። Lyon እኮ ለርሱ የነበረው ፍቅር ከዚህ እስከዚያ ይባልም ነበር።
ቴሎኒየስ ሞንክ እኮ የተበላሹ የሙዚቃ ነቁጦችን ወይም ኖቶችን ይጫወታል እያሉ የሚጠምዱት ነበሩ። ታሪከኛውና ታሪካዊው አልፍሬድ እንደዚያ ሊወድቅለት። ለማንኛውም በአውሮፓውያኑ የዘመን አቆጣጠር በ1967 ዓመተ ምህረት በኢትዮጵያ በ1959 አካባቢ መሆኑ ነው አልፍሬድ ላዮን ብሉ ኖትን ለሌላ የቀረጻ ኩባንያ ሸጠው። አዲሶቹ ባለቤቶች ታዲያ ብር ፈጥነው ለማፈስ ሲስገበገቡ ይላል የዚህ ታሪክ ጸሐፊ ብሉ ኖትን አንስተው መሬት ላይ ፈጠፈጡት። የልምምድ ጊዜ ያልነበራቸውም ብርቅና ድንቅ ተብለው ይታዩ የነበሩ የጃዝ ጥበበኞችን ናቅ አድርገው ጣሏቸው። እነርሱን ግን ይልቅ ሌሎች ቀለቧቸው። በርግጥ የዛሬ 33 ዓመት በ1981 ዓመተ ምህረት ወይም በኢትዮጵያ 1973 ዓመተ ምህረት አካባቢ ያንን ስም አዲስ ገዢ ወስዶ እንደገና ረጅም የጥበብ ታሪክ የጥበብ ጉዞ ላይ ማስቀመጥ ነበረበት። የአሁኑ የብሉ ኖት ፕሮዲውሰር ዳን ዋስ እንደሚለው በ2000 የመጀመሪያዎቹ ዓመታት ላይ
There was a lot of talk about closing the label down, making it a website that sold catalogs.
ያንን የቀረጻ ስራ የመዝጋት ብዙ ሐሳብ ነበር። ካታሎግና የብሉ ኖት ቲሸርቶችን የሚሸጥ የዌብሳይት ሱቅ የማድረግ ፍላጎትም ነበር።
እንደዚያ ግን አልሆነም። ብሉ ራሱን ከሙታን ያነሳ ዘንድ ወሰነ። እንደገናም ሊኖር ሆነ። አያልቅም። የጃዝና የብሉ ኖት ሬከርድስ የስሙ ታሪክ ብዙ ነው። ይህችን ያህል ለዛሬ ከጨለፍኩ ሁሉ ከሰፋው ደግሞ ይዤሎ በሌላ ዝግጅት ልመለስ። ለዛሬ ሃፒ በርዝደይ ብሉ ኖት።
ከአሜሪካ ድምፅ ሬዲዮ ስርጭታችን በዚሁ ተጠናቋል። ፕሮግራሙን ከመራልን ከኃይሉ ታምራት ጋር በመሆን የምሰናበታችሁ ሄኖክ ሰማእግዜር ነኝ። በሶስት ሰዓት ላይ እስከምንገናኝ መልካም ምሽት።
This program has come to you from the Voice of America, Washington.